ይህ የአሜሪካ ድምጽ ነው። በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪ ዌስት ከዋሽንግተን ዲሲ የሚተላለፈው የአርብ ምሽት ሰኔ 3 2014 ዓ.ም ምሽት ዝግጅታችን ጀመረ። በአፋር ክልል በድርቅና በግጭቶች ምክንያት 35 ህጻናት መሞታቸውን በአካባቢው የሚገኙ ሆስፒታሎችና ድንበር የለሹ የሐኪሞች ቡድን አስታወቁ። በትግራይ ክልል መቀሌ ከተማ ውስጥ የሚገኘው አይደር ሆስፒታል ስራ በማቆሙ ምክንያት በሆስፒታሉ ይታከሙ የነበሩ 32 ሰዎች መሞታቸውን ሆስፒታሉ አስታወቀ። በእነዚህ ዙሪያ ዘገባ ይኖረናል። የዩናይትድ ስቴትስ የህዝብ ተወካዮች ምክር ቤት የጃንዋሪ 6 አጣሪ ኮሚቴ ሪፖርቱን ለህዝብ ማቅረብ ጀምሯል።
It was domestic enemies of the Constitution who stormed the Capitol and occupied the Capitol.
የህገ መንግስቱ የሀገር ውስጥ ጠላቶች ካፒቶልን ወረው በመያዝ በህዝቡ ፍላጎት መሰረት የስልጣን ሽግግር እንዳይከናወን ለማድረግ ሞክረዋል። ይህን ያደረጉት ደግሞ የዩናይትድ ስቴትስ ፕሬዝዳንት አብርታቷቸው ነው።
ኮሚቴውን በሊቀመንበርነት የሚመሩት የሚሲሲፒው ዲሞክራት ቤኒ ቶምሰን ናቸው። ዝርዝሩ ከዜና በኋላ ይቀርባል። ሰላም ጤና ይስጥልኝ። እንደምን አመሻችሁ የተከበራችሁ አድማጮች እንዲሁም ተመልካቾቻችን። ፕሮግራሙን በመምራት አብሬያችሁ የማመሻው ስመኝሽ የቆየ ነኝ። ብርሃን ኃይሉ ከስቱዲዮ ታቀናብርልናለች። በምስልና ድምጽ ቅንብር ሲሳይ አሸናፊና ግርማ ደገፋ እንዲሁም የዌብና የማህበራዊ ድረ ገጽ ፕሮዲውሰራችን አበባየው ገበያውም አብረውናሉ። የፕሮግራሙ ዋና አዘጋጅ ጽዮን ግርማ ናት። ዝግጅቶቻችን ከሬዲዮ በቴሌቪዥን በተጨማሪ በዌብሳይታችን amharic.voanews.com እንዲሁም በፌስቡክ አት ቪኦኤ አምሃሪክ ላይ በቀጥታ እየተላለፈ ይገኛል። እንድትከታተሉን እንጋብዛለን። እስከ ምሽቱ 4 ሰዓት ድረስ አብረናችሁን እናንተም አብራችሁን ቆዩ። አሁን በቅድሚያ የሰዓቱን ዋና ዋና የዓለም ዜና እናስደምጣችሁ።
ጤና ይስጥልን አድማጮች፣ እንደምን አመሻችሁ። የምሽቱን ዋና ዋና የዓለም ዜናዎች የማሰማችሁ ደረጀ ደስታ ነኝ። በእስር ላይ የነበሩት የቀድሞው የአማራ ክልል ልዩ ኃይል አዛዥ ብርጋዴር ጀነራል ተፈራ ማሞ ዛሬ በዋስ መለቀቃቸውን ጠበቃቸው ለአሜሪካ ድምጽ ገልጸዋል። ጀነራሉ የተያዙት ህገ መንግስቱን በኃይል ለመናድ መሞከር በሚል ወንጀል ተጠርጥረው እንደሆነ ጠበቃቸው አስታውሰዋል። አድማጮች፣ የአሜሪካ ድምጽም ብርጋዴር ጀነራል ተፈራ ማሞን አነጋግረናል። ዝርዝሩ ከዜናው በኋላ ባለው የትንታኔ ክፍለ ጊዜ ይቀርባል። ፌስቡክ አደገኛ የሆኑ የጥላቻ ንግግሮችን ከሚያሰራጫቸው ማስታወቂያዎች ላይ ለይቶ መያዝ የመቻሉን ፈተና እንደገና ወድቋል። ከዚህ በፊት በማይናማር ውስጥ ግድያ እንዲፈጸም የሚወተውቱ ማስታወቂያዎች በግሎባል ዊትነስ ለተመሳሳይ ዓላማ ተልኮለት ሳይዛቸው ቀርቶ ነበር። ትርፋማ ያልሆነው ግሎባል ዊትነስ የተባለው ድርጅት ለፌስቡክ ለፈተና በላከለት ማስታወቂያ ውስጥ በአማራ፣ በኦሮሞና በትግራይ ተወላጆች ላይ ግድያ እንዲፈጸም የሚቀሰቅሱ ጥሪዎችን መቆጣጠርና ማስቀረት ሳይችል ቀርቷል። የአሶሺየትድ ፕሬስ ያጠናቀረውን ዘገባ እንግዱ ወልዴ ያቀርበዋል።
ፌስቡክ በተመሳሳይ ከዚህ በፊት በማይናማር ውስጥ ግድያ እንዲፈጸም የሚወተውቱ ማስታወቂያዎች በግሎባል ዊትነስ ተልኮለት ሳይዛቸው በመቅረቱ አሁን ኢትዮጵያን በሚመለከት የሆነው ሲጨመርበት ለሁለተኛ ጊዜ ፈተናውን መውደቁ ነው። ነገሩን የከፋ የሚያደርገው ደግሞ በኢትዮጵያ ጉዳይ ላይ የቀረበለትን ፈተና የወደቀው በመጀመሪያው ሙከራ ወቅት የተገኙትን ውጤቶች ትርፋማ ያልሆነውና ፈታኙ ድርጅት ግሎባል ዊትነስ በሪፖርት ለፌስቡክ ካሳወቀው በኋላ መሆኑ ነው። ለትርፍ ከማይሰራው ድርጅት ለፌስቡክ ለፈተና የተላኩት የጥላቻ ንግግሮች በኢትዮጵያ ላይ ያተኮሩና ፍራንሲስ ሁገን የተባሉ ባለሙያ ከዚህ በፊት ባወጡት የውስጥ ሰነድ ላይ በተጠቀሰውና የፌስቡክ እንዝላልነት የሚታይበት አሰራር በኢትዮጵያ የጎሳ ግጭትን እያባባሰ ነው በሚለው ላይ ያተኮሩ ነበሩ። ፍራንሲስ ሁገን ባለፈው ዓመት ጉዳዩን በተመለከተ ለአሜሪካ ምክር ቤት ምስክርነታቸውን አቅርበው ነበር። በግሎባል ዊትነስ 12 በጽሑፍ የተዘጋጁ ክብርን የሚነኩና በኢትዮጵያ የሚገኙ 3 ዋና ብሔሮች አማራ፣ ኦሮሞ እና ትግሬዎች ላይ ግድያ እንዲፈጸም የሚወተውቱ ማስታወቂያዎችን እንዲያስተላልፍ ለፌስቡክ ተልኮለት ለመተላለፍ ፈቃድ አግኝተዋል። ማስታወቂያዎቹ ለፈተና ያህል የተላኩ በመሆናቸው በፌስቡክ ላይ አልታተሙም። በማይናማር ጉዳይ ላይ የተደረገውም ተመሳሳይ ሙከራ ነበር። የፌስቡክ እና ድርጅት ሜታ የእንግሊዘኛ ቋንቋ ተናጋሪ ባልሆኑ እንደ ኢትዮጵያና ማይናማር ላሉ በግጭት ውስጥ የሚገኙ ሀገሮችን በተመለከቱ የሚለጠፉ ጽሑፎችን የሚቆጣጠሩ ስንት ባለሙያዎች እንዳሉት ለመናገር ፍቃደኛ አይደለም። ባለፈው ህዳር ፌስቡክ ወደ መዲናዋ በመቃረብ ላይ የነበረውን የትግራይ ጦር ዜጎች እንዲቀብሩ ጠቅላይ ሚኒስትር አብይ አህመድ ጥሪ ያደረጉበትን ጽሑፍ አንስቷል። 4.1 ሚሊዮን ተከታይ ያላቸው ጠቅላይ ሚኒስትር አብይ አህመድ በፌስቡክ ላይ መጻፋቸውን ቀጥለዋል። ጠቅላይ ሚኒስትሩ የትግራይ ኃይሎችን ካንሰርና አረም ብለው ከጠሩ በኋላ አሜሪካና አጋሮቿ ክብርን የሚነኩ ንግግሮችን በተመለከተ ኢትዮጵያን አስጠንቅቀዋል።
ብሪታንያ 6000 ኪሎ ሜትር አረቃ ወደ ሩዋንዳ ለትልካቸው ያሰበቻቸው የፖለቲካ ጥገኝነት ወይም አሳይለም ጠያቂዎች ጉዳይ በመጨረሻው ሰዓት ፈተና ገጥሞታል። 100 ስደተኞችን በአውሮፕላን ለማጓጓዝ የተያዘው ቅድ የፊታችን ማክሰኞ ሰኔ 7 2014 የታሰበ ቢሆንም መንግስታዊ ያልሆኑ ድርጅቶችና የስደተኞች መብት ተሟጋቾች የለንደን ከፍተኛው ፍርድ ቤት በረራውን እንዲያግደው የህግ ጥያቄ ማቅረባቸው ተመልክቷል። በዚህ አመት ከ10000 በላይ ስደተኞች በትናንሽ ጀልባ አቋርጠው ወደ እንግሊዝ መግባታቸው የተነገረ ሲሆን በአደገኛው የውሃ ላይ ጉዞ በርካታ ሰዎች መሞታቸው ተገልጿል። ብሪታንያ የስደተኞች ፍሰት መቆም አለበት ብላ መነሳ አቷ ተነግሯል። በዚህ አመትም ህጋዊ የጥገኝነት ጥያቄያቸው በሩዋንዳ ስርዓት እንዲታይ 30000 የሚደርሱ ስደተኞችን አስገድዳ ወደዚያው ለመሸኘት ከሩዋንዳ ጋር የ5 ዓመት ስምምነት ማድረጓም ተመልክቷል። የብሪታንያን ችግር እረዳለው ያለው የተባበሩት መንግስታት ድርጅት የስደተኞች ኮሚሽን ይሁን እንጂ ይህን ችግር ማስተናገድ የሚቻልባቸው ብዙና የተለያዩ ሰብአዊ ውጤታማ መንገዶች አሉ ብለዋል። አድማጮች፣ ይህ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ነው። እንደ አውሮፓ አቆጣጠር ጥር 6 በምክር ቤቱ ህንጻ ላይ የተካሄደውን የአመጽ ጥቃት በመመርመር አንድ አመት የፈጀው የዩናይትድ ስቴትስ የምክር ቤት መርማሪ ኮሚቴ ትናንት አሙስ ምሽት የምርመራውን ውጤት ለአሜሪካ ህዝብ ይፋ አድርጓል። ኮሚቴው የቀድሞው ፕሬዝደንት ዶናልድ ትራምፕ የፕሬዝደንትነት ስልጣናቸውን ይዘው ለመቆየት ያቀዱት ሴራ አካል በማድረግ ተከታዮቻቸው የዩናይትድ ስቴትስ ምክር ቤት ህንጻ ወይም ካፒቶል ህንጻን እንዲወሩ መርተዋቸዋል ብሏል። ኮሚቴው ካቀረባቸው ምስክሮች መካከል የጥናታዊ ፊልም ዘጋቢና በጥቃቱ የአእምሮ ጉዳት የደረሰባቸው የካፒቶል ፖሊስ መኮንን ይገኙበታል። አድማጮች፣ የዚህ ዝርዝር በዕለቱ የዜና ትንታኔ ይቀርባል። የሩሲያ ኃይሎች ምስራቃዊ ዩክሬንን ለመቆጣጠር ግባቸው ቁልፍ በሆነችውና በከባድ መሳሪያ ድብደባ እያወደሟት በምትገኘው ስቪዮርዶኔትስክ የዩክሬን ኃይሎች በሚያደርጉት የሌት ተቀን የጎዳና ውጊያ ይዞታቸውን እንደያዙ መቆየታቸውን ባለስልጣናቱ ተናግረዋል። ከስቪዮርዶኔትስክ ወንዝ ባሻገር የሚገኙት ስቪዮርዶኔትስክና ምንታዋ ከተማ ሊሲቻንስክ በሉሃንስክ ግዛት የመጨረሻዎቹ የዩክሬን ኃይሎች ይዞታዎች ሲሆኑ ሩሲያ እንደ ዋነኛ ግባ አድርጋ ልትቆጣጠረው የወሰነችው አካባቢ ነው። የዩክሬን የደህንነት ምክር ቤት ጸሐፊ ኦሌክስ ዳኒሎቭ ትናንት አሙስ በሰጡት መግለጫ ስቪዮርዶኔትስክ ላይ ያለው ሁኔታ እጅግ በጣም የተወሳሰበና የሩሲያ ኃይሎች ያላቸውን ኃይል ሁሉ ያሰለፉበት ከተማ እንደሆነ ተናግረዋል። ሩሲያውያኑ ለሰዎቻቸውም አይሳሱም። ወታደሮቻቸውን እያክተለተሉ የመድፍ እራት ያደርጓቸዋል። ጦራችንን ቀንና ሌሊት በከባድ መሳሪያ እየደበደቡ ነው ብለዋል ዳኒሎስ ለሮይተር በሰጡት ቃል። በትንሿ የኢንዱስትሪ ከተማ ያለውን ወጀብ ወደ ራሷ የበላይነት ለመቀየር ዩክሬን ግዙፉን የሩሲያ ኃይል መቋቋም የሚያስችላት ተጨማሪ ከባድ መሳሪያዎች እንደሚያስፈልጓት ገልጻለች። ሩሲያና ቻይና ሁለቱን አገሮች የሚያገናኘውን የመጀመሪያውን የመንገድ ድልድይ በዛሬው ዕለት በይፋ መመረቃቸውን የአጃንስ ፍራንስ ፕሬስ ዘገባ አመለከተ። አሙር በተሰኘው ወንዝ ላይ የተገነባውና 1 ኪሎ ሜትር ርዝመት ያለው ድልድይ በሩቅ ምስራቅ ሩሲያ የምትገኘው የብላጎስቸቸንስክ ከተማን በስተሰሜን ቻይና ከምትገኘው የሄይ ከተማ የሚያገናኝ እንደሆነ ተገልጿል። የድልድዩ ግንባታ የተጠናቀቀው ከሁለት ዓመት በፊት ቢሆንም በኮቪድ ወረርሽኝ ምክንያት ምርቃቱ መዘግየቱን ዘገባው አስታውቋል። ተሽከርካሪዎችን በሁለት አቅጣጫ የሚያስተላልፈው የባለ ሁለት መስመሩ ድልድይ ግንባታ 19 ቢሊዮን ሩብል ወይም 328 ሚሊዮን ዶላር መፍጀቱን ባለስልጣናቱ መግለጻቸውን ዘገባው አመልክቷል። በዩክሬን ሳቢያ ከምዕራባውያን ጋር የተቃቃረችው ሩሲያ ትኩረቷን ወደ እስያ በመቀየር ላይ የምትገኝ መሆኑን በዘገባው ተገልጿል። አድማጮች፣ ለምሽቱ የተመደበው የዜና ሰዓት በዚህ አበቃ። ከቀሪዎቹ ዝግጅቶቻችን ጋር አብራችሁን ቆዩ።
ደረጀ ደስታን ለዜናዎቹ እናመሰግናለን። በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪ ዌስት ከዋሽንግተን ዲሲ የሚተላለፈው የአርብ ምሽት ሰኔ 3 2014 ዓ.ም ዝግጅታችንን ነው ከአሜሪካ ድምጽ እየተከታተላችሁት ያላችሁት። ታስረው የነበሩት የቀድሞ የአማራ ክልል ልዩ ኃይል አዛዥ ብርጋዴር ጀነራል ተፈራ ማሞ ዛሬ በዋስ ተለቀቁ።
ወሰዱት ያው የደረሰብኝ ነገር አለ እዚያ ላይ ያው ባህር ዳር ምንም አይነት የመብት ጥሰት አልደረሰብኝም። በስርዓት ነው ሁሉም ምንም የደረሰብኝ ነገር የለም ባህር ዳር ላይ። ዋንኛነት ግን አዲስ አበባ ላይ ነው የተፈጸመው።
የቀድሞ ጀነራል ተፈራ ማምሻውን ከአሜሪካ ድምጽ ጋር ቆይታ አድርገዋል። ከዜና በኋላ ዝርዝሩ ይመለሳል። ፕሮግራማችን ከሬዲዮ በቴሌቪዥን በተጨማሪ በዌብሳይታችንና በፌስቡክ በቀጥታ እየተላለፈ ይገኛል። እንድትከታተሉን በድጋሚ እንጋብዛለን። አሁን ወደ ቀዳሚው የአብይ ርዕስ ዘገባችን ነው የምናልፈው። በኢትዮጵያ በሰሜን ምስራቅ በሚገኘው አፋር ክልል ውስጥ በግጭትና ድርቅ ምክንያት 35 ህጻናት መሞታቸውን በአካባቢው የሚገኙ ሆስፒታሎችና ድንበር የለሽ የሐኪሞች ቡድን አስታውቀዋል። ማስታወቃቸውንም አሶሲየትድ ፕሬስ ዘግቧል። ይህ መረጃ የተገለጸው አንድ የመንግስት ሚኒስትር መስሪያ ቤት በምግብ እጥረት ምክንያት ሰዎች መሞታቸውን ካስተባበሉ ከቀናት በኋላ ነው። በኢትዮጵያ በተከታታይ ወቅቶች መጣል የነበረበት ዝናብ ባለመዝነቡ በአርባ ዓመታት ውስጥ ያልታየ ድርቅ የተከሰተ ሲሆን በጥቅምት 2013 ዓ.ም በትግራይ ክልል በተቀሰቀሰው ግጭት ምክንያት በአፋር ክልል ከፍተኛ ውጊያ ተካሂዷል። ዘገባው የአሶሲየትድ ፕሬስ ነው፣ እንደሚከተለው ይቀርባል። ድንበር የለሽ የሐኪሞች ቡድን ባወጣው መግለጫ ድርቀት በሚያጠቃውና ግጭት እያየለ በሄደበት የአፋር ክልል ባለፉት 8 ሳምንታት ውስጥ ብቻ 35 ህጻናት መሞታቸውንና ከነዚህ ውስጥ 2/3 የሚሆኑት የሞቱት ባለፈው 48 ሰዓታት ውስጥ መሆኑን አመልክቷል። በአዲስ አበባ የሚገኙት የቡድኑ የድንገተኛ አደጋ አስተባባሪ ራፋኤል ቬች ለአሶሲየትድ ፕሬስ ሲገልጹ ከሁሉም በላይ የሚያሳስበን አሁን ገና የችግሩን ጫፍ ማየት መጀመራችን መሆኑና ካሁኑ ከአቅም በላይ መሆኑ ነው ብለዋል። ቬች አክለው በቅርቡ በተከሰቱ ግጭቶች መፈናቀል፣ የጤና አገልግሎት እጦት፣ የምግብና የውሃ እጥረት በቂ ካልሆነው የሰብአዊ ድጋፍ ሁኔታ ጋር ተዳምሮ ብዙ ሰዎች በአፋር ውስጥ ዝቅተኛውን የጤና እንክብካቤ፣ ምግብና ውሃ ማግኘት አይችሉም ያሉ ሲሆን ለተፈናቀሉ ሰዎችና ለእርዳታ ተጋላጭ ለሆኑ ማህበረሰቦች የምግብ ዋስትና፣ የመጀመሪያ ደረጃ የጤና እንክብካቤ፣ አመጋገብና የውሃ አቅርቦትን ቁልፍ የትኩረት ነጥቦች በማድረግ ትልቅ የሰብአዊ እርዳታ ያስፈልጋል ብለዋል። በኢትዮጵያ ተከታታይ ወቅቶች ዝናብ ባለመጣሉ ሀገሪቱ ባለፉት 40 ዓመታት ውስጥ ያልታየ ድርቅ አጋጥሟታል። በአፋር ክልል ትልቁ ሆስፒታል የሆነውና ከአንድ ሚሊየን በላይ ለሚሆኑ ሰዎች የሕክምና አገልግሎት እየሰጠ የሚገኘው ዱብቲ ሆስፒታል ዳይሬክተር ሁሴን አደም የሟች ሕጻናቶችን ቁጥር ለአሶሲየትድ ፕሬስ ያረጋገጡ ሲሆን ወደ ሆስፒታሉ የሚመጡት አብዛኞቹ ሰዎች ከትግራይ ጋር ከሚያዋስኑ አካባቢዎች እንደሆኑ ገልጸዋል። አቶ ሁሴን ወደ ሆስፒታላችን የሚመጡት በምግብ እጥረት የተጠቁና የታመሙ ሕጻናት ቁጥር በከፍተኛ ሁኔታ እየጨመረ ነው፣ ይህም የሕጻናት ሞት እንዲጨምር አድርጎታል ካሉ በኋላ የሆስፒታሉ ቡድን የተወሰኑትን ወደ ሌሎች የጤና ማዕከላት ለመላክ ጥረት እያደረገ መሆኑን ገልጸዋል። አክለውም ሆስፒታላችን በመሙላቱ ድንኳኖችን እየተጠቀምን ነው፣ ግን እሱም አሁን በመሙላቱ የተወሰኑትን የምናክመው በመተላለፊያ ኮሪደሮች ላይ ነው ብለዋል። ድንበር የለሽ የሐኪሞች ቡድን በመግለጫው በአፋር ክልል የሚገኙ የጤና ተቋማት ብዙዎቹ የተበላሹ፣ የወደሙ፣ የተተዉ ወይም በቂ የሕክምና መሳሪያዎች የሌላቸው መሆኑን ጠቅሶ በጥቅሉ 20% ብቻ አገልግሎት እየሰጡ መሆናቸውን የገለጸ ሲሆን በዱብቲ ሆስፒታል ከ80% በላይ የተመጣጠነ ምግብ እጥረት ያለባቸው ሕጻናት ወደ ሪፈራል ሆስፒታል ከመድረሳቸው በፊት ከዚህ ቀደም ምንም አይነት የጤና አገልግሎት አግኝተው የማያውቁ ናቸው ብሏል። የተባበሩት መንግስታት ድርጅትም ሆነ የኢትዮጵያ መንግስት ያወጧቸው መረጃዎች በሌሎች የሀገሪቱ ክፍል የሚገኙ በሚ በሚሊዮኖች የሚቆጠሩ ኢትዮጵያኖችም የምግብ እጥረት እንዳጋጠማቸው ያሳያል። የኢትዮጵያ ፕላንና ልማት ሚኒስትር ፍጹም አሰፋ ሰኞ ዕለት ለካቢኔ አባላት ባቀረቡት ሪፖርት በደቡብ በኦሮሚያና ሶማሊያ ክልሎች የሚገኙ 7.4 ሚሊዮን ሰዎች የምግብ እርዳታ የሚያስፈልጋቸው መሆኑን ገልጸዋል። በተጨማሪም በትግራይ ክልል የሚገኙ 5.2 ሚሊዮን በአፋር 600 ሺህ እንዲሁም በአማራ ክልል 8.7 ሚሊዮን ሰዎች የምግብ እርዳታ እንደሚያስፈልጋቸውና በመንግስትና እርዳታ ሰጪ አካላት ድጋፍ እየተደረገላቸው መሆኑን ሚኒስትሯ አስረድተዋል። ሆኖም ሚኒስትሯ የሰው ህይወት መጥፋቱን ያስተባበሉ ሲሆን እየተደረገ ያለውን ጥረት ትልቅ ስኬት ሲሉ ገልጸውታል። የኢትዮጵያ ጠቅላይ ሚኒስትር በየካቲት ወር ላይ በትዊተር ገጻቸው ባሰፈሩት መልእክት ድርቅ ያስከተለው ረሃብ በሶማሊና በቦረና አካባቢዎች የህፃናትና የአዛውንትን ህይወት እየቀጠፈ ነው ሲሉ ገልጸው ነበር። አክለውም የዝናብ ወቅት እስኪመለስ የምንጠብቅ ከሆነ ተጨማሪ ዜጎቻችንን እናጣለን ብለዋል። የተባበሩት መንግስታት ድርጅት በኢትዮጵያ፣ ኬንያ፣ ሶማሊያ፣ ኤርትራና ጅቡቲ የሚገኙ 4.2 ሚሊዮን ሰዎችን ለመርዳት 846 ሚሊዮን ዶላር እንደሚያስፈልገው ማክሰኞ ዕለት ያስታወቀ ሲሆን ከነዚህ ውስጥ ግማሽ የሚሆኑት ህጻናት መሆናቸውን አመልክቷል። የምትከታተሉት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ የሚተላለፈውን የአርብ ምሽት ዝግጅታችንን ነው። ቀደም ሲል የተከታተላችሁት የአብይ ዘገባችንን ነበር። የትንታኔው መጽሔት ይቀጥላል። በትግራይ ክልል መቀለ ከተማ በሚገኘው አይደር ሪፈራል ሆስፒታል ስራ በማቆሙ ሆስፒታል ውስጥ ተኝተው የነበሩ ለድንገተኛ ሕክምና የገቡ 32 ሰዎች ህይወት ማለፉን ሆስፒታሉ ገለጸ። ሆስፒታሉ እስካሁን የድንገተኛ ሕክምና ስራ ብቻ እያከናወነ መሆኑን አስታውቋል። ሌሎች ታካሚዎች ደግሞ እንዲመለሱ እየተደረገ መሆኑን የሆስፒታሉ ሜዲካል ዳይሬክተር ዶክተር ክብሮም ገብረስላሴ ገልጸዋል። ሙልጌታ ጽብሃ ዝርዝር አለው።
አይደር ሪፈራል ሆስፒታል ከ12 ቀናት በፊት ስራ ማቆሙ ገልጾ ነበር። የሆስፒታሉ ሜዲካል ዳይሬክተር ዶክተር ክብሮም ገብረስላሴ በመድኃኒትና የህክምና መሳሪያ እጦት እንዲሁም የኤሌክትሪክ መቋረጥ ተከትሎ ተቋሙ ከድንገተኛ ክፍል ስራ ውጭ ሁሉንም ስራዎች ተቋርጦ መቆየቱ ነው የገለጹት። በዚህም በሆስፒታሉ ተኝተው ይታከሙ የነበሩ ለድንገተኛ ህክምና የገቡ 11 ህጻናት ጨምሮ 32 ሰዎች ህይወት አልፏል ብለዋል።
ናይ ሕክምና እርዳታ እንተዘይ ተገይርሎ ነዊሕ ጊዜ ክፀንሑ ዘይክእሉ
የሕክምና እርዳታ ካላገኙ ለብዙ ጊዜያት መቆየት የማይችሉ መሆናቸውም አውቀን እዚህም አስገብተን ምንም ልናደርግላቸው የማንችል ወደ ቤታቸው የመለስናቸው ታካሚዎች አሉ። እነዚህ ሳይጨምር ወደ ሆስፒታላችን በድንገተኛ ህክምና ገብተው ወይም ከሁኔታው አስቀድሞ ከኛ ጋር ተኝተው የነበሩ በሆስፒታላችን የሞቱ ታካሚዎች እስከዛሬ 32 ነው የደረሰው። ከነዚህ በኦክሲጅን እጥረት ምክንያት የሞቱት 8 ናቸው ነው ያሉት። 24ቱ ታካሚዎች በመድኃኒት እጥረት የሞቱ ናቸው ብለዋል ዶክተር ክብሮም። ከ11ዱ ህጻናት 10ሩ ከ28 ቀናት በታች እድሜ ያላቸው ያለማቋረጥ ሙቀት ያስፈልጋቸው የነበረ ህጻናት ናቸው የሞቱቱም ብለዋል። በጽኑ ህሙማን ክፍል ኤሌክትሪክ በመጥፋቱ ጄኔሬተር ተጠቅሞ አገልግሎት ለመስጠት ነዳጅ በከፍተኛ ደረጃ እጥረት ስላለ ሐኪሞች በእጅ በመጫን የሚሰጥ የትንፋሽ መስጫ አገልግሎት እየሰጡ ነው ብለዋል። ከዓለም አቀፍ ተቋማት የሚሰጥ እርዳታ እንዳለ ይገለጻል ጻል ተብለው የተጠየቁት ዶክተር ክብሮም የሚመጡ እርዳታዎችም አሉ፣ ሆኖም የህክምና ስራ ተያያዥ መድኃኒትና መሳሪያዎች ካልተሟሉ ትርጉም የለውም በማለት ገልጿል። የሚገባ መድኃኒትም ከሚያስፈልገው 5% ብቻ ነው ብለዋል። ከድንገተኛ ህክምናና የወሊድ አገልግሎት ውጭ ሌሎች ታካሚዎች እንዲመለሱ ያደረግነን ብለዋል ሜዲካል ዳይሬክተሩ። በቅርብ ቀናት የኤሌክትሪክ አገልግሎት ይመለሳል ተብሏል። ስለዚህ ወደ ስራ ልትመለሱ ነው ወይ ተብለው የተጠየቁት ዶክተር ክብሮም በቂ መድኃኒትና የህክምና መሳሪያ እንዲሁም ነዳጅ ካልተገኘ ስራችንን ለመስራት በጣም እንቸገራለን ብለዋል። ወይዘሮ መድህን ባህታ የተባሉ ከሁለት ሳምንት በፊት ልጃቸው ለማሳከ ከትግራይ ማዕከላዊ ዞን እንትጮ እንደመጡ የነገሩኝ ሆስፒታሉ ውስጥ ታካሚ የሚተኛበት አልጋ ካልሆነ በስተቀር ሌላ አገልግሎት አላገኘሁም በማለት ተናግሯል። መብራት ባለመኖሩ ጨለማ ውስጥ ነው የማድረው ብለው ልጃቸውም እስካሁን እንዳልታከመ ገልጸዋል።
አይደር ሆስፒታል ያው ከባድ ችግር ነው ያለው። አሁን በጣም ተቸግረን በተለይ በኦክሲጅን በጣም ችግር አለ። ከባድ ችግር ነው ያለ። አሁንም መብራት ጠፍተው ባግ እያረግን በሽተኛ እያገዝ ነው ያለ ነው። በጣም ኃይለኛ ድካም አለን እኛም እየደከምን ነው።
በሆስፒታሉ የጽኑ ህሙማን ክትትል ክፍል ውስጥ የሚሰሩ ሲስተር ክብራ በርሄ ተባሉ በበኩላቸው እሳቸው በሚሰሩበት ክፍል ካሁን በፊት በታካሚዎች ይጨናነቅ እንደነበረ ገልጸው አሁን አገልግሎት ለመስጠት የሚያስችል አቅም ሆስፒታሉ ስለሌለው በከፍተኛ ደረጃ ታካሚዎች ቀንሰዋል ብለዋል። አንድ አመት ሙሉ ያለ ደሞዝ ለህዝብ ብለን እየሰራን ባለንበት ጊዜ መድኃኒትና የህክምና መሳሪያ አለመኖር እንዲሁም የኤሌክትሪክ መጥፋት ድካማችን ከንቱ ያደርገዋል በማለት ገልጸዋል።
እንትጮ ይወረዳ ሐፈሮም ይገዛይ أنا أقول مرحاني سينا دخون عيدر حيشي دي أماسي عيدر أقول مرحاني ترخوكم
ينبيت أنت جو أحفر مورد أوستنو إذا مدهاني تاتي عيدر هوسبيتال إيشالي هون ألوي بي متي عيدر هوسبيتال مالا جنيوم لجي إزيه من دم التايو تنيتوال مدهاني تيلم بهولم نگر تزقاق تننا تكبن يالنو جنزب يالنم مدهاني تيالنم يتينا مساريام يالنم بقى حاكيموش قومونو يميواتشو يموتهم زم بلو يالو من يادرقو ቀንም ለሊቱም ከኛ ጋርሉ ምን ያድርጉ ያለ መድኃኒት ምን ያድርጉ ያለ መሳሪያ ተክዘው አዝነው ይሄዳሉ። የልጄም መመርመሪያ ስለሌለ በምን መርመረው ህመሙ ይንገሩኝ ዝም ብለው ተኝቶ ነው ያለው ነው ያሉት። አይደር ሪፈራል ሆስፒታል በትግራይ ትልቁ የጤና ተቋም መሆኑ ይታወቃል። ለአሜሪካ ድምጽ ሙልጌታ ጽባህም ዓለም
በተከታይ ዘገባችን ወደዚህ ወደ ዩናይትድ ስቴትስ ነው የምንመለሰው። የዩናይትድ ስቴትስ የተወካዮች ምክር ቤት የጥር 6 አጣሪ ኮሚቴ ሪፖርቱን ለህዝብ ማቅረብ ጀምሯል። ኮሚቴው ይህን ሪፖርቱን ትላንት በዋሽንግተን ዲሲ ሰዓት ከምሽቱ 2 ሰዓት ጀምሮ ለህዝብ በቀጥታ የሚተላለፈውን ሪፖርቱን ማቅረብ የጀመረው ወደ ማጣራት ስራው ከገባ ወደ አንድ አመት ከሚጠጋ ጊዜ በኋላ ነው። ኮሚቴው ግኝቱን ማስረጃዎቹንና እማኞቹን የሚያሰማው በመጪውራት መደዳውን እንደሚሆንም ተነግሯል። የቀድሞ ፕሬዝዳንት ዶናልድ ትራምፕ ስልጣን እንደያዙ ለመቆየት ደጋፊዎቻቸው ምክር ቤቱን በኃይል እንዲወሩ እንዳደረጉ ለአሜሪካ ድምጽ ያስረዳበትን የምርመራ ውጤት በተመለከተ የአሜሪካ ድምጿ የምክር ቤት ጉዳዮች ዘጋቢ ካትሪን ጂፕሰን ያጠራቀረችውን ዘገባ ቆንጂት ታየ ታቀርባለች።
ስድስቱ ዲሞክራቶችና ሁለቱ ሪፐብሊካን የኮሚቴው አባላት ጥር 6 ቀን በምክር ቤቱ ላይ ስለተፈጸመው ወረራ ለአንድ አመት ያካሄዱትን ምርመራ ውጤት ትናንት ለመጀመሪያ ጊዜ ይፋ ሲያደርጉ አስጨናቂ የሆኑና ካሁን ቀደም ታይተው የማያውቁ የቪዲዮ ምስሎችን አሳይተዋል። ከዘጋቢ ፊልም ሰሪና በእለቱ በደረሰባት ጥቃት ለአንጎል ላይ ጉዳት ከተዳረገች የዩናይትድ ስቴትስ ምክር ቤት ጥበቃ ፖሊስ አባል የምስክርነት ቃል ተቀብሏል። ዲሞክራቱ የኮሚቴው ሰብሳቢ ቤኒ ቶምሰን እንዲህ ብለዋል።
It was domestic enemies of the Constitution who stormed the Capitol and occupied the Capitol.
የሕገ መንግስቱ የሀገር ውስጥ ጠላቶች ካፒቶልን ወረው በመያዝ በህዝቡ ፍላጎት መሰረት የስልጣን ሽግግር እንዳይከናወን ለማድረግ ሞክረዋል። ይህን ያደረጉት ደግሞ የዩናይትድ ስቴትስ ፕሬዝዳንት አብርታቷቸው ነው። በ220 ዓመታት ውስጥ የስልጣን ሽግግር ሂደት እንዳይከናወን ለማደናቀፍ የዩናይትድ ስቴትስ ፕሬዝዳንት የሞከረበት የመጀመሪያ ጊዜ ነው።
ትራምፕ ዋይት ሃውስን ለቀው ሊሄዱ አንድ ሳምንት ሲቀራቸው ካፒቶል ላይ የተፈጸመውን አመጽ በማነሳሳት በዩናይትድ ስቴትስ ምክር ቤት ክስ እንደተከፈተባቸው ይታወሳል። የኮሚቴው መሪዎች ብዙ መቶ የምስክሮች ቃለ መጠይቆችና ብዙ ሺህ ሰነዶችን ያካተተውን ምርመራቸውን ትራምፕ በኃይል መፈንቅለ መንግስት በማካሄድ ስልጣን ላይ ለመቆየት ያዘጋጁትን እቅድና እቅዱን ተፈጻሚ ማድረጋቸውን የሚያሳይ እንደሆነ አመልክተዋል። ሪፐብሊካኗ የጥር 6 ኮሚቴ ምክትል ሰብሳቢ ሊስ ቼኒ
President Trump summoned the mob, assembled the mob and lit the flame of this attack.
ፕሬዝዳንት ትራምፕ ያመጹን ተሳታፊዎች ጠርተው አሰባሰቧቸውና ጥቃቱን ለኮሱት። ጥር 6 ቀን በመንግስት ላይ አመጽ ለማካሄድ ስለተውጠነጠነው ሴራ ተሰማላችሁ። የዩናይትድ ስቴትስን መንግስት በኃይል ለመገልበጥ ወይም ለማፍረስ ማሴር ወንጀል መሆኑ በሕግ ተገልጿል።
ምክር ቤታዊ ኮሚቴው በዚህ የመጀመሪያ ይፋ ጉባኤው ጥር 6 ቀን የአመጽ ሴራውን የመምራቱን ኃላፊነት ይዘው በነበሩት ፕራውድ ቦይስ እና ኦት ኪፐርስ የተባሉት ጽንፈኛ ቡድኖች አባላት ላይም ያተኮረ ሲሆን ዘጋቢ ፊልም ሰሪው ኒክ ኳትስ በሰጠው የምስክርነት ቃል እንዲህ ብለዋል።
I documented the crowd turn from protesters to rioters to insurrectionists.
የተሰባሰቡት ሰዎች ከተቃውሞ ሰልፍ ወደ ሁከት ከዚያም ወደ ጸረ መንግስት አመጽ የተሸጋገሩበትን ሂደት ቀርጬ ይዣለሁ።
ለአመጹ የወጡት ሰዎች ቁጥርና ቁጣቸው እንዲሁም ይጠቀሙበት የነበረው ጸያፍ ቃላት አስደንቆኛል ብሏል ኒክ ኳትስ። የምክር ቤት ሪፐብሊካን ከጥቂቶች በስተቀር ሁሉም ይህ ምርመራ ህገ ወጥ ነው ብለዋል። የምክር ቤቱ የሁዳን ሪፐብሊካን መሪ ኬቨን መካርቲ
is the most political and least legitimate committee in American history. It has used congressional subpoenas to attack Republicans.
በአሜሪካ ታሪክ እጅግ የፖለቲካ ወገንተኛና ህጋዊነት የጎደለው ኮሚቴ ነው። የምክር ቤት መጥሪያን ሪፐብሊካኖችን ለማጥቃት ተጠቅሞበታል። ትክክለኛ የፍትህ ሂደት መርህን ተላልፏል። የዜጎችን የፖለቲካ ንግግር ነጻነት ጥሷል።
እሳቸው ይህን ቢሉም በዚህ ወር ኮሚቴው የምርመራውን ውጤት በሚያሰማባቸው አራት ተከታታይ ጉባኤዎች የቀድሞው ፕሬዝዳንት የምርጫውን ውጤት ለመቀልበስ ደረጃ በደረጃ በተቀናጀ መንገድ ስላደረጉት ጥረት ማስረጃዎቻችንን እናቀርባለን ብሏል። የዩናይትድ ስቴትስ ምክር ቤትን የትኛው ፓርቲ እንደሚቆጣጠር የሚወስኑት ምርጫዎች እየተቃረቡ ባሉበት በአሁኑ ወቅት ይህ ትልቅ ስፍራ የሚሰጠው ጉዳይ ነው። ፕሬዝዳንት ጆ ባይደን እንዲህ ሲሉ አስተያየታቸውን ሰጥተዋል።
It was a clear flagrant violation of the constitution. I think these guys
በህገ መንግስቱ ላይ የተፈጸመ እጅግ ግልጽ የሆነ ጥቃት ነው። እኔ እንደሚመስለኝ እነዚህ ሰዎች ህግ ተላልፈው የምርጫ ውጤት ለመቀልበስ ሞክረዋል።
የጥር ስድስቱ ኮሚቴ የመክሰስ ስልጣን ባይኖረውም የፍትህ ሚኒስቴር ክስ እንዲመሰርት ምክረ ሐሳብ ማቅረብ ይችላል። ከጥር ስድስቱ አመጽ በተያያዘ እስካሁን ከ725 የሚበልጡ ሰዎች በቁጥጥር ስር ውለዋል።
ታስረው የነበሩት የቀድሞ የአማራ ክልል ልዩ ኃይል አዛዥ ብርጋዴር ጀነራል ተፈራ ማሞ ዛሬ በዋስ መለቀቃቸውን ጠበቃቸው ለአሜሪካ ድምጽ ተናግረዋል። ላለፉት 25 ቀናት በእስር ላይ የቆዩት ብርጋዴር ጀነራል በኖሪያ ቤታቸው እንደገቡ ከአሜሪካ ድምጽ ጋር አጭር የስልክ ቃለ ምልልስ አድርገዋል። ለተጨነቁትም በማለት ከጎናቸው ለነበሩ በሙሉ ምስጋና አቀርበዋል። የቀድሞ የአማራ ክልል ልዩ ኃይል አዛዥ ብርጋዴር ጀነራል ተፈራ ማሞ በተያዙበት ሰዓት ከነበረው ሁኔታ ውጪ በእስር ቤት የደረሰባቸው የሰብአዊ ጥሰት እንደሌለም ተናግረዋል። ከትላንትና ጀምሮ የዋስትና ክርክሩን ያዳመጠው የባህር ዳር ከተማ ያስቻለው የአማራ ክልል ጠቅላይ ፍርድ ቤት ጀነራሉ በ30,000 ብር ዋስትና እንዲፈቱ መወሰኑን ጠበቃቸው አብራርተዋል። አስቴር ምስጋናው ተከታዩ ልካለች።
የአማራ ክልል ልዩ ኃይል የቀድሞ አዛዥ ብርጋዴር ጀነራል ተፈራ ማሞ በዋስ እንዲለቀቁ የወሰነው የዋስትና ቤቱታውን ከትናንት ጀምሮ ሲመለከት የቆየው ዛሬ በባህር ዳር ላይ ያስቻለው የአማራ ክልል ጠቅላይ ፍርድ ቤት ነው። ጠበቃቸው አቶ ሸጋው አለበት ለአሜሪካ ድምጽ በሰጡት ቃል ፍርድ ቤቱ ጀነራሉን የለቀቀው በ30,000 ብር ዋስትና መሆኑን ገልጸዋል።
ዛሬ ሁሉ እንግዲህ ፍርድ ቤቱ ባይደረግ የነበረ ዛሬ ትናንት ደረገው ክርክር መሰረት ማድረግ በዋስትናው ጉዳይ ላይ ውሳኔ ለመስጠት ነበር። ዛሬ ለፍርድ ነበር ተቀጥሮ የነበረው። በዚሁ አግባብ ፍርድ ተሰጠው። የሰጠው ፍርድም በአቃቤ ሕግ በኩል የቀረበው መከራከሪያ በሽብር ወንጀል የሚከሳቸው ስለሆነ ዋስትና መብታቸው ሊከበር አይገባም የሚል መከራከሪያ አቅርበው፣ በጠበቆች በኩል ደግሞ በሽብር ወንጀል የተጠረጠረም ሰው ቢሆን የዋስትና መብት የማያስከለክለው በመሆኑ ሊፈቀድ ይገባል የሚል መከራከሪያ አቅርበን፣ በዚህ አግባብ ፍርድ ቤቱ ዛሬ በሰጠው ውሳኔ አዎ የዋስትና መብት ሊያስከለክል አይገባም በሚል ተወስኗል። ይህን መሰረት አድርጎም በ30,000 ብር ዋስ እንዲፈቱ ትዕዛዝ ተሰጥቷል።
ህገ መንግስቱን በኃይል ለመናድ መሞከር በሚል ተጠርጥረው የተያዙት የቀድሞው የልዩ ኃይል አዛዥ እስር ቤት ውስጥ ለ25 ቀናት መቆየታቸውን አቶ ሸጋው አመልክተዋል። ይህ ዘገባ እየተጠናቀረ በነበረበት በስልክ ያገኙዋቸው ብርጋዴር ጀነራል ተፈራ ማሞም ከቤተሰቦቻቸው ጋር በሰላም መገናኘታቸውን ገልጸዋል። ብርጋዴር ጀነራል ተፈራ ከአሜሪካ ድምጽ ጋር ባደረጉት በዚሁ ቃለ ምልልስ በእስር ላይ በቆዩበት ወቅት ስለነበረው አያያዝም አብራርተዋል።
ያሉ ጠባቂዎች የተሰጣቸውን ተልእኮ ከመፈጸሞች ሌላ ያደረጉ ነገር የለም። በግድ ግን የመጀመሪያው ያለ ፍርድ ቤት ትእዛዝ ያን ያህል ኃይል ከኋላም ከፊትም እንደዚህ አይነት አድርጎ የወሰዱት። ያው የደረሰብኝ ነገር አለ እዚያ ላይ ያው ባህር ዳር ምንም አይነት የመብት ጥሰት አልደረሰብኝም። በስርዓት ነው ሁሉም። ምንም የደረሰብኝ ነገር የለም ባህር ዳር ላይ። ዋነኛነት ግን አዲስ አበባ ላይ ነው የተፈጸመው።
የቀድሞ የአማራ ክልል ልዩ ኃይል አዛዥ ብርጋዴር ጄኔራል ተፈራ ማሞ ከ25 ቀናት በፊት በቁጥጥር ስር የዋሉት በአዲስ አበባ ከተማ እንደነበር ይታወሳል። በዚህ የስልክ ቃለ ምልልስ ታዲያ ከተያዙበት ቀን ጀምሮ የነበረውን ሁኔታ ለአሜሪካ ድምጽ አስረድተዋል።
አገር ሰላም ነው ብዬ ከቦሌ መድኃኔዓለም አካባቢ ተነስቼ ወደ ቃሊቲ ስሄድ እዚያ ቀለበት መስመሩ አካባቢ የሆነ ነጭ ኮብራ መጥቶ ልክ ከፊት ለፊት ለመጋጨት በሚያስችል ብድግ ብሎ ወጥቶ አንድ ሰው ገጨኝ ይለኛል። ወርጄ እሱን ጋር እንትን ስል ከኋላም ከፊትም ወደ 10 የሚሆኑ በሙሉ መጥተው ከበቡ። ሲቪል ነው የለበሱት፣ ግን የወታደር አይነት ቅርጽ ነው ያላቸው። ኮማንዶዎች ነው የሚመስሉት። ሽጉጥ ሁሉም ይዘዋኒ እንደዛ መተገበመ። እዛ ግባ አልገባም ስል አንድ ጊዜ ከዚህ ከቅንድቤ አካባቢ ግንባሬ እና አንድ ጊዜ አንገቴ እዚያ ደግሞ ታች አካባቢ እንደዚህው እንትን በቦክስ ነው ለማሳረፍ ሞከሩ። ያው የመንግስት ኃይል መሆኑን አወቅኳቸው። ሲረባረቡ እዛ ይዘውኝ በቀጥታ ሸፍ ነው በኋላ አንደርግራውንድ አይነት አስገብተውኝ ሄዱ። ከሁለት ቀን በኋላ ንጋት ላይ በሶስተኛው ንጋት እንደገና ይዘውኝ ወጥተው ሸፍ ነው ወደ ደብረ ዘይት አርነ ደብረ ዘይት ከሄደን ሄሊኮፕተር ላይ አሳስ አሁን እንደተሸፈኩ ነው በቀጥታ ባህር ጋር ይዘው ይመጡ።
ብርጋዴር ጄኔራል ተፈራ ማሞ አክለውም በእስር ላይ ላልተለዩኝ ላሏቸው ወገኖችም ምስጋና አቅርበዋል።
በዚህ ደረጃ እንደዚህ እየተፈጸመ መሆኑ የሀገራችን ሁኔታ ምን ያህል ባለበት እንደሚሄድ እና ድግግሞች መሆኑን ያሳይሻል። በህዝቡ ግን በዚህ ለመድረስ በዋነኛነት ህዝቡ አንድ ድምፅ ሆኖ ይህን ነገር ያደረገው ነው። ተገቢ ነው። በየተራ ነው እንደዚህ እያደረገን ነው የሚሄደው። በዚህ አጋጣሚ እንግዲህ ለመላው የኢትዮጵያ ህዝብ አመሰግናለሁ።
በቀድሞው የኢህአዴግ አስተዳደር ወቅትም በመፈንቅለ መንግስት ወንጀል ተጠርጥረው ለ9 ዓመታት የታሰሩት ብርጋዴር ጄኔራል ተፈራ ማሞ ያኔ የተለቀቁት በ2010 ዓ.ም የመንግስት ለውጥ ሰሞን ነበር። በኋላም በክልሉ ልዩ ኃይል አዛዥነት ለጥቂት ወራት ካገለገሉ በኋላ ከሰኔ 15 2011 የአማራ ክልል ከፍተኛ አመራር አባላት ግድያ ጋር በተያያዘ ተጠርጥረው ለ6 ወራት ታስረው መፈታታቸው ይታወሳል። ለአሜሪካ ድምጽ አስቴር ምስጋናው ባህር ዳር።
ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ የሚተላለፈው መሰናዷችን እንደቀጠለ ነው። የኢትዮጵያ መንግስት በሰሜን ኢትዮጵያ ያለው ጦርነትና ግጭት በሰላም እንዲጠናቀቅ የሚያስችሉ እርምጃዎችን በመውሰድ ላይ እንደሚገኝ የውጭ ጉዳይ ሚኒስትር ገለጸ። የሚኒስትሩ ቃል አቀባይ አምባሳደር ዲና ሙፍቲ ዛሬ በሰጡት መግለጫ ሰላም ለማውረድ ስለሚከናወኑ ተግባራት የኢትዮጵያ መንግስት ከተለያዩ ሀገራትና ዓለም አቀፍ ተቋማት ጋር በመነጋገር ላይ መሆኑን ተናግረው በህወሓት በኩል ያሉ እንቅስቃሴዎች ግን ስጋት እንደሚፈጥሩባቸው አመልክተዋል። ህወሓት ወይም ትግራይ ክልልን በማስተዳደር ላይ የሚገኘው መንግስት በበኩሉ ትግራይን በመክበብና ሰላም እንዳይመጣ በማድረግ የኢትዮጵያ መንግስትን መልሶ ሲከስ መቆየቱ ይታወሳል። ከአምባሳደር ዲና መግለጫ በኋላ የአፍሪካ ቀንድ የዩናይትድ ስቴትስ ልዩ መልእክተኛ ሆነው አዲስ የተሾሙት ማይክል ሃመር ወደ ኢትዮጵያ ቅኝተው ከአቶ ደመቀ መኮንን ጋር በሰሜን ኢትዮጵያ ግጭትና በሰብአዊ ድጋፍ ዙሪያ መወያየታቸውን የውጭ ጉዳይ ሚኒስትር አስታውቋል። በሌላ ዜና ኢትዮጵያ በበርበራ ወደብ ያላትን ድርሻ ማጣቷን የሚገልጹ መረጃዎችን በተመለከተ የተጠየቁት አምባሳደር ዲና መረጃውን በማጣራት ላይ እንደሚገኙ ጠቁመዋል። መግለጫውን የተከታተለው ኬኔዲ አባተ ነው።
የውጭ ጉዳይ ሚኒስቴር ቃል አቀባይ አምባሳደር ዲና ሙፍቲ በመግለጫቸው ካነሷቸው ጉዳዮች መካከል የሰሜን ኢትዮጵያውን ግጭት በሰላም ለመቋጨት በመካሄድ ላይ ያሉ ተግባራትን እየተመለከተ ይገኝበታል። የኢትዮጵያ ምክትል ጠቅላይ ሚኒስትርና የውጭ ጉዳይ ሚኒስትር ደመቀ መኮንን ሰሞኑን ከተለያዩ ሀገራትና የዓለም አቀፍ ተቋማት ወደ ኢትዮጵያ ለመጡ ልዑካን በኢትዮጵያ ሰላምን ለማስፈን በመወሰድ ላይ ስላሉ እርምጃዎች ማብራሪያ መስጠታቸውን አምባሳደር ዲና ተናግረዋል። በሁለተኛው ዙር የሰሜን ኢትዮጵያ ውጊያ የኢትዮጵያ ጦር ወደ ትግራይ ክልል እንዳይገባ ከማድረግ ጀምሮ በእስር ላይ የሚገኙ የፖለቲካ አመራሮችን መፈታትና ሁሉን አካታች ሀገራዊ የምክክር ሂደት መጀመሩን በመጥቀስ ይህም ሰላም ለማምጣት የተደረገ ጥረት አካል መሆኑን አስረድተዋል። ወደ ትግራይ ክልል ያልተገደበ የሰብአዊ ድጋፍ ተደራሽነትን ለማረጋገጥም የኢትዮጵያ መንግስት ከሰብአዊ ድርጅቶች ጋር በሙሉ ትብብር በመስራት ላይ እንደሚገኝ ያመለከቱት ቃል አቀባዩ እነዚህ ተግባራት መንግስት ለሰላም ካለው ፍላጎት የመነጩ መሆናቸውን ገልጸዋል።
ሰላምን ለማምጣት በኢትዮጵያ በኩል ፍላጎት አለ። ስለሆነም ለሰላም ወደኛ የሚመላለሱ ወገኖችን ነው መሳንጆንም ጭምር የተቀሩትንም የአፍሪካን የአውሮፓ ወገኖችንም ከአሜሪካ የመጡትን ልዑካን ቡድኖችን ስለ ሰላም እንነግራቸዋለን። ይሄ ለሰላም ፍላጎት አለ። ይህን ግን መተግበሩ ላይ ግን ያው እንደሚሉት ኢት ኒድስ ቱ ታንጎ፣ ሁለት ሰዎች ናቸው አንድ ላይ ሁለት እጅ አንድ ላይ የሚያጨበጭበው። በእስካሁን ሂደት የድርድርን ባይመለከትም ይህንን በዚህ ፍሬምወርክ ማየት ሆኖ ጥሩ የሚሆነው።
ከዚህ አንጻር ህወሓትን የከሰሱት አምባሳደር ዲና ሙፍቲ በህወሓት በኩል ያሉ እንቅስቃሴዎች አሳሳቢ ስለመሆናቸው ለተለያዩ ሀገራትና ዓለም አቀፍ ተቋማት መገለጹንም ተናግረዋል።
ሌላው ወገን በተለይ የህወሓት ቡድን ተመጣጣኝ እርምጃ ለመውሰዱ አሳሳቢ መሆኑ፣ ምናልባትም ይሄ ቡድን ለሌላ ጥቃት እየተዘጋጀ መሆኑ ራሱ አሳሳቢ መሆኑ ሰው ዓለም አቀፍ ህብረተሰብ ይሄንን ስኩዌርሊ በደንብ አይቶት መኮንን እንዳለበት ተገልጾላቸዋል።
በቁጥጥሩ ስር ከነበሩ የአማራና አፋር ክልሎች ተሸንፎ ሳይሆን ታጣቂዎቹን ለሰላም በሚል በራሱ ጊዜ ማስወጣቱን ከዚህ ቀደም የገለጸው ህወሓት በበኩሉ በመንግስት የሚቀርቡበትን ክሶች በተደጋጋሚ ሲያስተባብል ይደመጣል። ህወሓት በተቃራኒው ወደ ሰላም የሚያመሩ እርምጃዎችን እንደማይወስድ በመግለጽ የኢትዮጵያ መንግስትን ሲከስ ቆይቷል። በዚሁ የሰሜን ኢትዮጵያ ግጭትና ተያያዥ ጉዳዮች ላይ ከኢትዮጵያ ባለስልጣናት ጋር ለመወያየት አሁንም ልዑካን ወደ ኢትዮጵያ መምጣታቸውን ቀጥለዋል። በአፍሪካ ቀንድ የዩናይትድ ስቴትስ ልዩ መልእክተኛ ሆነው አዲስ የተሾሙት ማይክል ሃመር ከሹመታቸው በኋላ ዛሬ ለመጀመሪያ ጊዜ ወደ ኢትዮጵያ መጥተው ከምክትል ጠቅላይ ሚኒስትርና የውጭ ጉዳይ ሚኒስትር ደመቀ መኮንን ጋር መወያየታቸውን የውጭ ጉዳይ ሚኒስቴር በፌስቡክ አድራሻው አስታውቋል። በአዲስ አበባ የዩናይትድ ስቴትስ ኤምባሲ ጉዳይ ፈጻሚ አምባሳደር ትሬሲ ጃኮብሰን እና በዩናይትድ ስቴትስ የኢትዮጵያ አምባሳደር ዶክተር ስለሺ በቀለም በውይይቱ ታድመዋል። ውይይቱ በሰሜን ኢትዮጵያ ግጭት ለተጎዱ አካባቢዎች በሚደረገው የሰብአዊ አቅርቦት፣ በግጭቱ ወቅት ለተፈጸሙ በደሎች ተጠያቂነትን ለማረጋገጥ በተወሰዱ እርምጃዎችና በአፍሪካ ህብረት መሪነት በሚካሄደው የሰላም ጥረት እንዲሁም በታላቁ የኢትዮጵያ ህዳሴ ግድብ የሶስትዮሽ ድርድር ላይ ያተኮረ መሆኑ ተገልጿል። የኢትዮጵያ መንግስት ያልተገደበ የሰብአዊ ድጋፍ ተደራሽነትን ለማረጋገጥ እንዲሁም በግጭቱ የተለያዩ በደሎችን የፈጸሙ አካላትን ተጠያቂ ለማድረግ ስለሚያከናውናቸው ተግባራት አቶ ደመቀ ማብራራታቸውን የገለጸው ሚኒስቴሩ የአፍሪካ ህብረት የሰላም ጥረትን በተመለከተ ከህብረቱ የአፍሪካ ቀንድ ከፍተኛ ተወካይ ኦሊሴጉን ኦባሳንጆ ጋር በቅርበት ለመስራትና ግጭቱን በሰላማዊ መንገድ ለመፍታት መንግስት ያለውን ቁርጠኝነትም አረጋግጠዋል ብሏል። ሚስተር ማይክል ሃመር በበኩላቸው ወደ ኢትዮጵያ ያደረጉት ጉብኝት ዩናይትድ ስቴትስ ከኢትዮጵያ መንግስት ጋር በጋራ ለመስራትና ለተጀመረው የሰላም ጥረት ድጋፍ ለማድረግ ያላትን ፍላጎት ለማሳየት እንደሆነ መናገራቸውን ሚኒስቴሩ አመልክቷል። ውይይቱን በተመለከተ ከዩናይትድ ስቴትስ በኩል ይህ ዘገባ እስከተጠናቀረበት ሰዓት የተባለ ነገር የለም። በሌላ ዜና ኢትዮጵያ በሶማሊላንድ በመገንባት ላይ በሚገኘው የበርበራ ወደብ ያላትን የ19% ድርሻ አጥታለች በሚል ዘገባዎች መውጣታቸውን በተመለከተ ከጋዜጠኞች ጥያቄ የቀረበላቸው አምባሳደር ዲና ተከታዩን ምላሽ ሰጥተዋል።
በርበራ ወደብ ላይ ኢትዮጵያ ስቴክ አላት ወይ? ኖት ኦንሊ በርበራ፣ እዚህ አካባቢ ያሉት ላንድሎክድ እንደመሆናችን መጠን ያሉት ወደቦች ጋር ስቴክ አለን። ኮመርሻል አድርገን መጠቀም እንፈልጋለን። አሁን በርበራ ጋር ሰሞኑን የሚናፈሰውን ነገር አሁን ከንፈርም ለማድረግም ወይም ማጥራት ላይ ነን ያለ ነው እና የተጨበጠ መረጃ የለም አብረን ከምንሰማ ውጭ።
የታላቁ ህዳሴ ግድብን ሶስተኛ ዙር የውሃ ሙሌት በተመለከተ ለተነሳላቸው ጥያቄ ሲመልሱ ደግሞ ሙሌቱ እንደ ቀደሙት የሁለት ዙር ሙሌቶች ሁሉ ከሚያስፈልገው የግንባታ ሂደት መጠናቀቅ ጋር ተያይዞ እንደሚቀጥል ገልጸዋል።
ግድቡ ሲገነባ ከመጀመሪያው የምንለው ይሄ ነው። ግድቡ ሲገነባ በሶስትዮሽ ድርድርም በሌላም መድረክ የተደረሰበት ስምምነት ይቀጥላል። የሚገነባ ነገር ማለጉ አይቀርም። መጀመሪያ ሙሌት ሲደርስ ያው እንዳያችሁት ሞልቷል። ሁለተኛ ሙሌትም ላይ እንደዚያ ነው። ሶስተኛ ሙሌትም ምንም ሩል አውት አናደርግም በነበረው ሁኔታ ነው የሚሞላው።
በሳውዲ አረቢያ ባስቸጋሪ ሁኔታ ውስጥ የሚኖሩ ኢትዮጵያውያንን ወደ ሀገር ቤት የመመለሱ ስራ መቀጠሉንም የገለጹ ሲሆን እስካሁን ድረስ 34367 ዜጎች መመለሳቸውን ተናግረዋል። ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ።
እያዳመጣችሁት ያላችሁት በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት የቪኦኤ ቻናል ኤንኤስኤስ 12 ላይ ከዋሽንግተን ዲሲ የሚተላለፈውን የአሜሪካ ድምጽ ስርጭት ነው። በፕሮግራማችን ላይ አስተያየት ወይም ጥቆማ ካላችሁ @voaamharic የፌስቡክ ገጻችን ነው። #voaamharic ደግሞ የትዊተር መገኛችን ነው። የዋትስአፕ ቁጥራችን 202-205-3505 ነው። ወደ ተከታዩ ዘገባ እንለፍ። በኢትዮጵያ የተካሄደ ባለው ጦርነት የትግራይ ተወላጆች ላይ የዘር ማጽዳትና የጅምላ እስር በምዕራብ ትግራይ ይፈጸም ነበር የሚሉ ክሶችን የያዙ ሪፖርቶች ታይተው ነበር። የሰብአዊ መብት ጥበቃ ድርጅቶችና ጋዜጠኞች ወደዚሁ አካባቢ እንዳይገቡ ባለስልጣናት ሲከለክሉ ቆይተዋል። የአሜሪካ ድምጽ ወደዚሁ ምዕራብ ትግራይ ለሌሎች ያልተፈቀደ ግን በቁጥጥር የተሞላ ጉብኝት ለማድረግ እድል አግኝቷል። ለእስርና የጅምላ መቃብር ውለዋል የተባሉትንም ቦታዎች ለማየት ችሏል። ሄነሪ ዊልከንስ ከሁመራ ያደረሰንን ዘገባ እንግዱ ወልድ ያቀርበዋል።
በመሰረት ተሐለቅት መሰላት ሁመራ አብልዕል ተጋሩ ንዝተፈጸመ ምጽራይ ዘርኢ ማዕከል መርመራ እያ
ድማጮች ለተፈጠረው የቴክኒክ ችግር ይቅርታ እንጠይቃለን። የቅድሙን ዘገባ ወደ ኋላ እንመለስበታለን። አሁን ወደ ተከታዩ ዘገባ እንለፍ። በአፍሪካ ቀንድ የተከሰተው እጅግ አስከፊ ድርቅ በሺዎች የሚቆጠሩ ቤተሰቦችን ከቤት ንብረታቸው ያፈናቀለ ሲሆን አቅመ ደካማ ሕጻናትን ሕይወት እየቀጠፈ ነው። ዘገባው የአሶሲየትድ ፕሬስ ነው፣ እንደሚከተለው ይቀርባል። በሶማሊያ ዋና ከተማ አቅራቢያ ተፈናቃዮችን እያስተናገዱ ባሉ ሆስፒታሎችና መጠለያዎች ውስጥ እናቶች እጅግ የተዝለፈለፉና ያለማቋረጥ የሚያለቅሱ ልጆቻቸውን ይዘው ይታያሉ። በርካቶቹ እርዳታ ለማግኘት ረጅም ርቀቶችን ተጉዘው የመጡ ናቸው። ከሞቃዲሾ ወጣ ብሎ ከገደብ ያለፈ የተፈናቃዮች ቁጥር ወደሚገኝበት መጠለያ ጣቢያ በቅርቡ የመጡ ሰዎች የቤተሰብ አባሎቻቸው መሞታቸውንና አቅመ ደካሞችን ጥለው መምጣታቸውን ሲገልጹ ከፍተኛ ጭንቀት ይነበብባቸዋል። አሚና አብዲ ሐሰን በደቡብ ሶማሊያ ከሚገኝ መንደር ከልጆቿ ጋር ተጉዛ እንደመጣች ገልጻ በምግብ እጥረት በከፍተኛ ደረጃ የተጎዳ ሕፃንን ጨምሮ የተወሰኑትን ግን ጥላ እንደመጣች ትናገራለች። በዋና ከተማውም የእርዳታ አቅርቦቱ እየተሟጠጠ በመሆኑም አሁንም እንደተራበች ናት። ሌሎችም እየመጡ ነው ስትልም ስለ ሁኔታው አስከፊነት ታስጠነቅቃለች።
የተወሰኑ ዘመዶቼ በድርቁ ምክንያት ሞተዋል። ሌሎች በርካቶች ደግሞ ወደዚህ እየመጡ ነው። ግን ለትራንስፖርት የሚሆን ገንዘብ ስለሌላቸው በእግራቸው ነው የሚጓዙት። እኔም ከልጆቼ ጋር በእግሬ ተጉዤ ነው ወደዚህ የመጣሁት። ግን የተወሰኑትን ጥዬ ነው አሁን አብረውኝ ያሉትን ነው ማትረፍ የቻልኩት። በእግራችን ስንጓዝ ከሰሌ ጫነ መኪና ከኪስማዮ ሲመጣ አገኘንና ጫነን። ገንዘብ ስለሌለን ነው የመኪናውን ሹፌር እንዲጭነን የጠየቅኩት። እናም እዚህ ደርሰናል። እንደሚታየው እዚህ ስንደርስ በመጠለያ ጣቢያው ሰራተኞች እርዳታ ተደርጎልናል። ነገር ግን የሚያስፈልገንን ነገር ሁሉ ማግኘት ስላልቻልን አሁንም በረሃብ እየተሰቃየን ነው።
በየቀኑ በርካታ ሰዎች ወደዚህ ስፍራ ይመጣሉ። የመጨረሻ ዘለላ ኃይላቸውን እየተጠቀሙም በአቧራ በተሸፈነው ሜዳ የዛፍ ቅርንጫፎችን አጠላልፈው በጨርቅና በፕላስቲክ በመሸፈን መጠለያ ይሰራሉ። ከኖርዌጂያን ስደተኞች ጉባኤ የተገኘው መረጃ እንደሚያመለክተው ቀደም ብለው የመጡ ተፈናቃዮች ወደ ዋናው ከተማ ለመድረስ እስከ 19 ቀናት ድረስ ተጉዘዋል። አሁን ከሶማሊያ ዋና ከተማ ወጣ ብለው የሚገኙ መጠለያዎች እጅግ በጣም በደከሙ አዳዲስ ተፈናቃዮች መሞላት በመቀጠሉ የረሃብ አደጋው ዋና ከተማዋንም ስጋት ውስጥ ከቷታል። በምግብ እጥረት ለተጎዱ እርዳታ የሚሰጠው ማዕከል እጅግ በተጨነቁ እናቶችና በተመጣጠነ ምግብ እጥረት የተጎዱ ልጆች ተሞልቷል። አውሊዮ ሐሰን ሳላድ በዚህ አመት በድርቅ የተጎዱ 4 ልጆቿ ተራ በተራ ሲሞቱ ተመልክታለች። አሁን ደግሞ እጅግ የደከመውን ያለማቋረጥ የሚያለቅሰውንና ከመንደሯ ጀምሮ ከተማው ለመድረስ የሚፈጀውን 90 ኪሎ ሜትር ተሸክማው የተጓዘችውን የ3 አመት ልጇን አሊ ኦስማንን አቅፋ ቁጭ ብላለች።
12 ልጆች ነበሩኝ። 4ቱ በዚህ ድርቅ ሞቱብኝ። ከተረፉት 8ቱ መሐከል 4ቱ በመታመማቸው ትቻቸው መጣው። ይህ ትንሹም ደህና አይደለም። ስለዚህ እሱን ለማዳን ነው ወደዚህ መጣሁት።
ይሄኛውንም ልጇን እንዳታጣ በተስፋ መቁረጥ ውስጥ ሆና ታዲያ መንደሯ ውስጥ እህል ለመዝራት እንዳያስችል ሆኖ በደረቀው አፈር ውስጥ ቀብራቸው ስለመጣቻቸው ትንንሽ ልጆቿን ለማውራት ይከብዳታል። በግንቦት ወር ብቻ ወደዚህ ማከል የሚገቡ ሰዎች ቁጥር በእጥፍ አድጎ 122 ደርሷል። አንድ በሰብአዊ እርዳታ ዙሪያ የሚሰራ ቡድን ለአሶሲየትድ ፕሬስ ባጋራው መረጃ መሰረት በዚህ አመት እስከ ሚያዝያ ባለው ጊዜ ውስጥ በማዕከሉ የነበሩ ቢያንስ 30 ሰዎች ህይወት አልፏል። በሌላ አክሽን አጌንስት ሃንገር በተባለ ተቋም ስር ባለ ማዕከል ደግሞ ሌሎች 6 ሰዎች ሞተዋል። ተቋሙ በሶማሊያ ውስጥ መስራት ከጀመረ እንደ አውሮፓውያን አቆጣጠር ከ1992 ዓ.ም ጀምሮ የረሃብ ህክምና ማዕከሉ ከዚህ ቀደም አጋጥሞት የማያውቅ ቁጥር እያስተናገደ ሲሆን በከፍተኛ ሁኔታ በምግብ እጥረት የተጎዱ ህጻናት ቁጥር ባለፈው አመት ከነበረው ጋር ሲነጻጸር በ55% ጨምሯል። በአጠቃላይ በዚህ አመት እስከ ሚያዝያ ባለው ጊዜ በውጪ ክትትል በሚደረግባቸውና በረሃብ ማገገሚያ ማዕከላት ውስጥ ተኝተው የታከሙ የነበሩ ቢያንስ 448 ሰዎች ለህልፈት ተዳርገዋል። ይህ ቁጥር ሰብአዊ እርዳታ ሰጪ ቡድኖችና የሀገሩ ባለስልጣናት ከዚህ በፊት ሳይመዘገቡ የቀሩ መረጃዎችን በማጠናከር ለአሶሲየትድ ፕሬስ ያጋሩት ሲሆን በድርቁ ምክንያት የሞቱ ሰዎች ትክክለኛው ቁጥር ግን እስካሁን በትክክል አይታወቅም።
ሻንቲ ቢሎል ሶዳፍ የነበር ከላቀበናይ መርመርክ ደምቤሱ እሲ በደላይ ውሲ በደናይ።
በዚህ ግራፍ ላይ እንደሚታየው ባለፉት 5 ወራት ውስጥ የሚመጡ ታካሚዎች ቁጥር በጣም ጨምሯል። ጥርም ብንመለከት 63 ሰዎችን ተቀብለናል። በየካቲት 68 ነበረ፣ በመጋቢት 57 ነበሩ። ግን አሁን ቁጥሩ ጨምሮ 102 ደርሷል። ይህ አስከፊ በሆነው ድርቅ ምክንያት ነው። ሞጋዲሹ ካሉ በተጨማሪ ከተለያዩ የሀገሪቱ ክፍሎች የሚመጡ ከፍተኛ ቁጥር ያላቸው ታካሚዎች አሉ።
ባለስልጣናት መረጃው አይድረሳቸው እንጂ በርካታ ሰዎች እየሞቱ ሲሆን የእርዳታ ሰራተኞች አብዛኛው መረጃ ያልተሟላ ወይም ዘግይቶ የሚደርስ መሆኑን ይገልጻሉ። ትክክለኛውን የሞት ቁጥር ለማወቅ አዳጋች የሆነበት አንዱ ምክንያት የተወሰኑ የደቡብና ማዕከላዊ ሶማሊያን አካባቢ የተቆጣጠረው አክራሪው የአልሻባብ ቡድን እንቅፋት በመሆኑ ነው። አልሻባብ እንደ አውሮፓውያን አቆጣጠር እስከ 2012 ዓ.ም በሶማሊያ ተከስቶ ለነበረው ድርቅ የሰጠው ጭካኔና ቸልተኝነት የሞላበት ምላሽ ከሩብ ሚሊዮን በላይ ሰዎች ለመሞታቸው ምክንያት ሲሆን ግማሾቹ ህጻናት ናቸው። ሌላው ምክንያት ደግሞ ዓለም አቀፍ ማህበረሰቡ የሰጠው እጅግ የዘገየ ምላሽ ሲሆን አሁንም ያደጋ ደውሉ በድጋሚ እያስተጋባ ነው። በአሁኑ ወቅት ሶማሊያ ውስጥ ከ200,000 በላይ ሰዎች ለአስከፊ ረሃብ የተጋለጡ ሲሆን በሚያዝያ ወር ተገምቶ ከነበረው 81,000 ቁጥር የበለጠ መሆኑን የተባበሩት መንግስታት ተቋማት ሰኞ ዕለት በጋራ ባወጡት መግለጫ አስታውቀዋል። ተቋማቱ እንዳሉት ለዚህ ዓመት ከታቀደው እርዳታ 18% ብቻ ነው የገንዘብ ድጋፍ ያገኘው። በዚህ ሶማሊያ ብቻዋን አይደለችም። የተባበሩት መንግስታት የህፃናት መርጃ ድርጅት ዩኒሴፍ ለአሶሲየትድ ፕሬስ የሰጠው መረጃ እንደሚያሳየው በኢትዮጵያ ድርቅ ባጠቃቸው ክልሎችም ለከፍተኛ የምግብ እጥረት እርዳታ የተደረገላቸው ቁጥር ባለፈው ዓመት ከነበረው በ15% ብልጫ አሳይቷል። በሚያዝያ ወር በሀገሪቱ የሶማሌ ክልል እድሜያቸው ከ5 ዓመት በታች የሆኑ ከ5000 በላይ ህጻናት ለከፍተኛ የምግብ እጥረት ተጋልጠዋል። ይህ በሆነበት ሁኔታ ግን በአቅርቦት እጥረት ምክንያት ለህዝቡ የሚደርሰው እርዳታ መጠን እንዲቀንስ ተደርጓል። በየሳምንቱ ወደ ረሃብ ማገገሚያ ማዕከላት የሚገቡ ቁጥር በፍጥነት እያደገ በመሆኑ ዩኒሴፍ የቀውስ ጫፍ ላይ ደርሷል ማለቱን አሶሲየትድ ፕሬስ ገልጿል። በኬንያም እንዲሁ የድንበር የለሽ ሐኪሞች እርዳታ ቡድን በአንድ የረሃብ ማገገሚያ ማዕከል ውስጥ በዚህ ዓመት በአንድ ወር ጊዜ ውስጥ ቢያንስ 11 ሰዎች መሞታቸውን አስታውቋል። ቀደም ሲል በቴክኒክ ችግር ምክንያት ወደ አቋረጥ ነው ዘገባ ነው የምንመለሰው። የአሜሪካ ድምጽ ወደ ምዕራብ ትግራይ ተጉዞ ለሌሎች ያልተፈቀደ ግን በቁጥጥር የተሞላ ጉብኝት ለማድረግ እድል አግኝቷል። ለእስርና የጅምላ መቃብር ውለዋል የተባሉ ቦታዎችንም ማየት ችሏል። ሄንሪ ዊልከንስ ከሁመራ የላከውን ዘገባ እንግዱ ወልዴ እንደሚከተለው ያቀርበዋል።
ሁመራ በትግራይ ተወላጆች ላይ የዘር ማጽዳት ተፈጽሟል የሚለውን ክስ ለሚመረምሩ የመብት ጥበቃ ድርጅቶች ዋና ቁልፍ ቦታ ነች። ሂውማን ራይትስ ዎች በምሳሌያዊ ስዕሎችና በሳተላይት ፎቶ አስደግፎ በቅርቡ ባወጣው ሪፖርት የአማራ የጸጥታ ኃይሎች በከተማዋ ከፍተኛ ቁጥር ያላቸውን የትግራይ ተወላጆች ከፍርድ ውጪ አስረዋል ሲል ይከሳል። ላቲሻ ባደር በአፍሪካ ቀንድ የሂውማን ራይትስ ዎች ኃላፊ ናቸው።
Last and latest phases, which was from November, December through to January this year, where we were again seeing massive...
በመጨረሻ ከተከናወኑት የጅምላ እስሮች ውስጥ በህዳር፣ በታህሳስና እስከዚህ ዓመት ጥር ድረስ የተከናወኑት ናቸው። በከተሞች በተለይ በሁመራ ሁለት የጅምላ ማሰሪያዎች አሉ። አንዱ በከተማው የሚገኘው እስር ቤት ሲሆን፣ ሌላው ደግሞ ወደ ግዚያዊ እስር ቤት የተቀየረ መጋዘን ነው።
ቢቢሲ በግንቦት ወር ባወጣው ሪፖርት በሁመራ የሚገኙ የትግራይ ተወላጆች ተገድለው በጅምላ ይቀበራሉ ሲል ከሷል። ያልተጠበቀና ከዚህ በፊት ያልተሰጠ ፈቃድ በግንቦት ወር ለቪኦኤ እስከሚሰጥ ድረስ የኢትዮጵያ ባለስልጣናት ገለልተኛ የሆኑ መርማሪዎችና ጋዜጠኞች ወደ አካባቢው እንዳይገቡ ሲከለክሉ ቆይተዋል። አቶ አሸተ ደምለው የሁመራ አስተዳዳሪ ናቸው።
ስለዚህ ምንም ያለ ነገር የለም፣ ውሸት ነው። ጉና ላይ የሚለውንም ውሸት ነው፣ ምንም ነገር የለም። ስለዚህ ከሐቅ የራቀ ነው። ለንጹሃን ሁሉ አናስርም፣ አናሳድድም። ማየት ማመን ነው። ከማየት ማመን ውጭ ሌላ ነገር ሊመጣ ስለሚችል
ለምን ሄዳችሁ አንዳንዶቹን ቦታዎች አትጎበኙም ሲሉ አክለዋል አቶ አሸተ። ቪኦኤ የመብት ጥሰትና ጭካኔ ተፈጽሞባቸዋል የተባሉ አምስት ቦታዎችን ለማየት ጠይቆ ሁለት ቦታዎችን ብቻ በተወሰነና በቁጥጥር ውስጥ በሆነ ሁኔታ እንዲጎበኝ የአካባቢው ባለስልጣናት ፈቅደውለታል። በሂውማን ራይትስ ዎች የተጠቀሰው የጉና መጋዘን በቅርቡ ጥቅም ላይ የዋለ አይመስልም። በቢቢሲ የጅምላ መቃብር ተፈጽሞበታል የተባለው ትምህርት ቤት አስተዳዳሪ አቶ ወንድወሰን አበበ እንዲህ አይነት ነገር መፈጸሙን አስተባብለዋል።
ሞቶ ወይም ተገሎ በጅምላ ያለበት መቃብር የለም፣ አላየሁም። ሁመራ ውስጥ
በትምህርት ቤቱ አካባቢ ቀብር ተፈጽሞ እንደነበር ቪኦኤ ማረጋገጥ አልቻለም። ቪኦኤ ጥያቄ አብዝቷል ብለው አንድ ባለስልጣን ከከተማው እንዲለቅ ጠይቀዋል። ቪኦኤ በሁመራ ነዋሪዎችን እንዲያነጋግርም አልተፈቀደለትም። በሌላ የሀገሪቱ አካባቢ ለደህንነታቸው ሲሉ ማንነታቸውን መግለጽ ያልፈለጉ ቪኦኤ ያገኛቸው የትግራይ ተወላጆች በዘፈቀደ እየተያዙ እንደሚታሰሩ ይናገራሉ።
ምን ይሉን ነበር ሲያስፈራሩን? ያው ነገ ስለምትረሸም ተዘጋጁ ይሉን ነበር። ዳቦ የሚባል የለም፣ ያው ግማሽ ዳቦ ሸጡን ነበር። በቀን ውሃ የለም። ሲፈልጉ ይከፍታሉ፣ ሲፈልጉ ይዘጋሉ። ያው እዛው ዶክተሮች አሉ፣ በጣም ማለ በየዘርፉ በየሁሉም አርክቴክቶች አሉ። እና እዛ ሁሉም አግሩን ልክ እንደ ዶሮ ይከበራል፣ እንደ ቆሻሻ ነገር አግሩን። እዛው ቦታ ላይ ያልቀመለም ያልቆሸሸም የለም፣ ምክንያቱም ውሃ የለም፣ የሚበላ የለም፣ ያልከሰ የለም፣ ያልጠቆረ የለም፣ ያልበለዘ የለም።
ይህ በእንዲህ እንዳለ ባለፉት 18 የጦርነት ወራት በሁለቱም ወገኖች ተፈጸሙ የተባሉ ጭካኔዎችን ለመመርመር የኢትዮጵያ ባለስልጣናት ወደ ትግራይም ይሁን ወደ ሌሎች አካባቢዎች ለመግባት ፈቃድ እንዲሰጣቸው የመብት ጥበቃ ድርጅቶችና ገለልተኛ መርማሪዎች አሁንም እየጠበቁ ነው።
የአሜሪካ ድምጽ እንደቀጠለ ነው። የዩኒቨርሲቲ መጀመሪያ በኮቪድ ኋላም በጦርነት ምክንያት ተማሪዎችን ሳይቀበል መቆየቱን የአካዳሚ ጉዳዮች ምክትል ፕሬዝዳንት ዶክተር አወል ሰይድ ለአሜሪካ ድምጽ ገልጸዋል። በተለይ ጦርነቱን ተከትሎ ተፈጸመ ባሉት ዘረፋና ውድመት ምክንያት ዩኒቨርሲቲው በቀድሞ ቁመናው ላይ ባይገኝም መሰረታዊ የሚባሉ ግብዓቶችን በማሟላት መደበኛ ተግባሩን እንደጀመረ ጠቅሰዋል። መስፍን አልራጌ ዝርዝር አለው።
በዘንድሮ የ12ኛ ክፍል ብሔራዊ መልቀቂያ ፈተና የማለፊያ ውጤት አስመዝግበው የወሎ ዩኒቨርሲቲን ግቢ ከተቀላቀሉት ተማሪዎች አንዱ ከቤንሻንጉል ክልል አሶሳ አካባቢ የመጣው ፈቃዱ ገሰሰ ነው።
ያው ስመጣ በጣም ግራም ያጋባ ሁኔታ ነበረ። የመንገዱ ያቀማመጡ ሁኔታ፣ ትራንስፖርቱ ምናምን፣ ግን እዚህ መጥቼ ሳየው በጣም ደስ የሚል ሁኔታ ነው እና በጣም ደስ ብሎ አሪፍ አቀባበል ነበረ። ደማቅ ነበር። በጣም ደስ ይላል።
ከአምስት እህትና ወንድሞቹ የመጨረሻ መሆኑን የሚናገረው ወጣት ከቤተሰቡም ከአካባቢውም ርቆ ሲወጣ የመጀመሪያው ቢሆንም በዩኒቨርሲቲው የተደረገለትን አቀባበል ቤተሰባዊ ሲል ገልጾታል።
እኛ ኤክስፔክት ያደረግነው ሌላ ነገር ነበረ። የሚወራውም ሌላ ነው። ያው ችግር አለ፣ አትሂዱ ምናምን፣ ርቃችሁ በተለይ ምናምን የሚባል ነበረ። ግን መተን ስናየው በጣም ደስ የሚል ሁኔታ ነው ያለው። ያን ያክል በተባለው ልክ አለመሆኑን አረጋግጫለሁ። ፍራቻ ነበረ በጣም። ከዛ መልስ ብዙ የተሟሉ ነገሮች ላይኖር ይችላሉ በሚለው ሁኔታም ትንሽ ያሳስበኝ ነበረ። አሁን ግን ሁሉም ነገር ተስተካክሎ በቅርቡ ወደ ትምህርት እንደምንገባ ሲነግሩኝ በጣም ተስፋ ነው የሰጠኝ። ደስ ብሎኝ
450 ውጤት በማስመዝገብ ዩኒቨርሲቲውን የተቀላቀለችውና ከሐዋሳ የመጣችው የምስራች ጌታቸውም ወደ ግቢው ከመምጣቷ በፊት ይናፈሱ የነበሩት ወሬዎች ስጋት ላይ ጥለው ነበር ትላለች።
ያ ወሎ ዩኒቨርሲቲን መርጬ ሲደርሰኝ በጣም ደስ ብሎኝ ነበረ። ግን ባለው ሁኔታ ወሎ ዩኒቨርሲቲ ላይ ተፈጥሮ በነበረው ነገር በጣም ያስፈራ ነበር። ያው ግቢው በጣም ተበጥብጧል፣ እቃዎች ወድመዋል፣ ትምህርት ቤት የተማሪዎች ያው ሁሉም ነገር በተበላሻሽቷል ሲባል ነበር የሰማሁት። እናም ደግሞ ያው ቤተሰብም ፈርቶ ነበር ለመላክ እኔን። ከዛ ያው እናቴም ደግሞ ትሄጃለሽ፣ ምንም ነገር የለም፣ ያው እዚህም ዘመድ ስላለን ምንም ነገር የለም፣ ያው ነይ ብለውኝ መጣሁ። ያው ስመጣ ደግሞ ያለው በጣም ደስ ይላሉ። የወሎ ሰዎች አቀባበል ሲያደርጉልኝ በጣም ነው ደስ የሚሉት። የፍቅር ሀገር ነው፣ ደስ ብሎኛል። ዩኒቨርሲቲ ላይም ስመጣም በጣም ደስ ይላል፣ ግቢውም ደስ ይላል። ያው የተማሪ አቀባበልም በጣም ነው ደስ የሚል።
በወሎ ዩኒቨርሲቲ የአካዳሚክ ጉዳዮች ምክትል ፕሬዚደንት ዶክተር አወል ሰይድ የኮቪድ ወረርሽኙን ተከትሎ የተከሰተው ጦርነት ዩኒቨርሲቲው አዲስ ተማሪዎችን ሳይቀበል አንድ ዓመት ገደማ እንዲቆይ እንዳስገደደው ይናገራሉ።
ካላንደር ላይ ትልቅ ጫና ፈጥሯል። ኮቪድም ያመጣው የራሱ ተጽዕኖ ነበር። ከኮቪድ በኋላ ደግሞ ወሎ ዩኒቨርሲቲ በነበረው በሰሜኑ ሀገራችን አካባቢ ሲካሄድ የነበረው ጦርነት ለ37 ቀናት ደሴና ኮምቦልቻ በተያዙ ሰዓት አብሮ እንደ ካምፕ ሆኖ ሲያገለግል የነበረ ተቋም ነው።
ዩኒቨርሲቲው በመደበኛና በተከታታይ ከሚያስተምራቸው ተማሪዎች በተጨማሪ ከኮቪድ ወረርሽኝና ከጦርነቱ በኋላ የመጀመሪያ ያላቸውን 3900 አዲስ ተማሪዎችን ተቀብሏል።
ትምህርት ሚኒስቴር 13 የመንግስት ዩኒቨርሲቲዎችን ወሎ ዩኒቨርሲቲ መልሶ እንዲቋቋም ለማድረግ መደቦልን ነበረ። ትምህርት ሚኒስቴር ከመደበልን በተጨማሪም በፌዴራል ተቋማት ውስጥ የተለያዩ የምርምር ተቋማት፣ የተለያዩ የፌዴራል ተቋማት፣ በክልል ተቋማት ሳይቀሩ ኢቭን ባለድርሻ የተለያዩ ባለድርሻ አካላት ማህበረሰቡ ሳይቀር በተለያዩ የማህበረሰባችን ክፍል ውስጥ ገብተው የነበሩ አንዳንድ ንብረቶችን ሁሉ በማስመለስ በራሳቸው ባህል ወግ ኮሚቴዎችን በማቋቋም በመመለስ እንደው ድሮ ወደ ነበርንበት ነን እንኳን ባንል አብዛኛውን ነገሮቻችንን ሪከቨር በማድረግ ነው ወደዚህ መምጣት የቻልነው። ትልቁ ችግር ያለው ላብራቶሪ ወርክሾፕ አካባቢ ገንዘቡ እንኳን ቢኖርም ከሀገር ውጭ ነው የሚገቡ እቃዎቹ። ካለው አሁን ደግሞ ዓለም አቀፍ ሁኔታም አንጻር ትንሽ እሱ ጫና ይኖረዋል። ከዚህ ጋር ተያይዞ በተለይ ግዥና ንብረት ባለስልጣን እውነት ለመናገር የደረሰብንን ችግር ከግምት ውስጥ በማስገባት ይህንን አንዳንድ የአሰራር ማሻሻያዎችን አቅልሎልን ህጉን በጠበቀ መልኩ ግን ደግሞ ቢሮክራሲውን ባሳጠረ መልኩ እንድንገዛ በራሳችን በዩኒቨርሲቲው በጀት እንድንገዛ ባገዘን መሰረት እሱንም እየገዛን እያሟላ።
በጦርነቱ ምክንያት በቢሊዮኖች የሚገመት የዩኒቨርሲቲው ንብረት እንደወደመና እንደተዘረፈ የሚያስረዱት ዶክተር አወል ዩኒቨርሲቲው መደበኛ ስራውን እንዲጀምር የተለያዩ ተግባራት መከናወናቸውን አመልክተዋል።
ወሎ ዩኒቨርሲቲ በአጋጣሚ ጦርነት ቦታም ስለነበር ከመያዙ በፊትም የጦርነት ምልልሶችም ስለነበሩ ተቋሙ ተጎድቷል። ወደ 11.9 ቢሊዮን የኢትዮጵያ ብር የሚሆን እዚህ ተቋም ላይ ውድመት የደረሱ በጦርነቱ ፊዚካልም ተጎድቷል። ከዛ በተጨማሪም ደግሞ በስነ ልቦና ደረጃ ብዙ ጫናዎች ደርሰዋል። ከተለቀቀ በኋላም ተመልሶ ሲገባ ብዙ የጦር መሳሪያዎች ሁሉ እንዲለቀሙ ተደርጓል ግቢ ውስጥ ማለት ነው። ከዛ በተጨማሪ በእያንዳንዱ የተቋማችን ኢንፍራስትራክቸር ውስጥ የተጻፉት ጽሑፎች ከባድ ነበሩ። አብዛኞቹ አፍራሽ፣ አንድን አካል በጣም ከፍትና ዝቅ የሚያደርጉ፣ ወዳልሆነ ነገር ሊወስዱ የሚችሉ የተለያዩ ፐብሊክ ፊገሮችንም ጭምር ተቋማቶችን ለታዋቂ ሰዎችን ማለት ነው ጭምር የሚነኩ ብዙ ነገሮች ነበሩ። ቢሮዎቹን ሁሉ ቱ ዘ ኤክስተንት መጸዳጃ ሁሉ ነበር። ከዛ በላይ ከፍተኛ የነበረው መቃብር ነበር ግቢ ውስጥ። የጅምላ መቃብርም ኢንዲቪጁዋል መቃብርም ደግሞ አንዳንድ የተናጠል መቃብሮችም ነበሩ። እና እሱን በክብር ከዚህ ቦታ አንስቶ ሌላ ቦታ ማድረግም ያስፈልግ ነበር። ተቋሙን ስራ ከማስጀመር በፊት የሁሉ ነገሮች እንግዲህ ተሰርተዋል።
ወሎ ዩኒቨርሲቲን መልሶ ለማቋቋም መንግስታዊና መንግስታዊ ያልሆኑ ተቋማት፣ የዲያስፖራው ማህበረሰብ በበርካታ ሚሊዮኖች ብር የሚገመት የተለያዩ ንብረቶችን ቢለግሱም አሁንም ግን በተለይ የተግባር እውቀት የሚቀሰምባቸው ቤተ ሙከራዎች እጥረት እንዳለ ለማወቅ ተችሏል። ወሎ ዩኒቨርሲቲ በኮምቦልቻና በደሴ ግቢዎቹ አዲሶቹን ጨምሮ በመደበኛ በርቀት በኤክስቴንሽን እና በክረምት መርሃ ግብር 25,000 ተማሪዎችን እያስተናገደ ይገኛል። ለአሜሪካ ድምጽ ሬዲዮ መስፍን አራጌ ነኝ።
ለምሽቱ የነበሩን መሰናዶች ይህን ይመስላሉ። አብራችሁን ስለነበራችሁ እናመሰግናለን።